የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአሙስ ምሽት የአሜሪካ ድምጽ ዝግጅታችን አሁን ጀመረ። የመጀመሪያው የመግቢያ ጉዳያችን ፕሬዝዳንት ባይደን ትላንትና ለአሜሪካ ህዝብ ያደረጉት ንግግር ይመለከታል። አድማጮቻችን የተከበራችሁ ተመልካቾቻችን አድማጮቻችን በምሽቱ ዝግጅታችን ትላንትና ምሽት የአሜሪካ ፕሬዝዳንት ጆ ባይደን ለአሜሪካ ህዝብ ያደረጉት ንግግር የተመለከተ ዘገባችን አስቀድመን ወደ እናንተ የምናደርስ ይሆናል። ከሱ ከተናገሩት መካከለ የተቀነጨበውን ተከታትለን እንመለስ።
But nothing can come in the way of saving our democracy. That includes personal ambition. So I decided the best way forward.
ዲሞክራሲያችን ከመታደግ ሊያግደን የሚችል አንዳችም ነገር የለም። ይሄ ደግሞ የግል ምኞታችንን ይጨምራል። ስለዚህ ነው ወደፊት ለመራመድ ከሁሉም የሚሻለው መንገድ ለአዲስ ትውልድ ቦታውን መርቀቅ ነው የሚል ውሳኔ ላይ የደረስኩት።
በምሽቱ ዝግጅታችን የተቀንጨበው ቀደም ሲል ሰማችሁትን የፕሬዝዳንት ባይደን ንግግርን ጨምሮ ሌሎች ርዕሰ ጉዳዮችም ወደ እናንተ ይዘን ቀርበናል። ዛሬ ሐምሌ 18 2016 ዓ.ም ተመረሰ። ሰላም ጤና ይስጥልን አድማጮቻችን እንደምን አመሻችኋል? ከአሜሪካ ድምጽ የሐሙስ ምሽት ዝግጅታችን ተጀምሯል። አስማማዬ ነው ያስተናገድኳችሁ። ምሽቱን ከእናንተ ጋር አብራያችሁ አመሻለሁኝ። የስቱዲዮ ስርጭት የምትቆጣጠርልን ብራን አይሉናት፣ የፕሮግራሙ ዋና አዘጋጅ ጽዮን ግርማናት። ፕሮግራሞቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vnews.com እንዲሁም በፌስቡክ @amharic ላይም በቀጥታ እየተከታተላችሁን አብራችሁን ማምሸት እንደምትችሉ ከወዲሁ ልገልጽላችሁ ወዳለሁኝ። አሁን ቀጥሎ ወደ እናንተ የሚደርሰው የሰዓቱ ዋና ዋና ዜናዎች ናቸው። አላ ከበደ ይጠብቃችኋል።
ተናስተልኝ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። የባይደንና ኔታንያሁ በጋዛው ጦርነት ላይ ያተኮረ ንግግርና የተኩስ አቁም ስምምነቱ ዕጣ፣ ጸረ ጦርነት ተቃውሞ ከዩናይትድ ስቴትስ ምክር ቤት ደጃፍ፣ በሚያንማር ተፋላሚ ወገኖች ወታደራዊ ጦር ሰፈርን ተቆጣጥረው ያለው በሚል እየተወዛገቡ ናቸው የሚሉት ይገኙበታል። ወደ ዝርዝሩ እንዝለቅ። የባይደንና ኔታንያሁ በጋዛው ጦርነት ላይ ያተኮረ ንግግርና የተኩስ አቁም ስምምነቱ ዕጣ፣ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን በዛሬው ዕለት በዋይት ሀውስ ተቀብለው ሲያነጋግሩ እስራኤል በጋዛ ሰርጥ በሐማስ ላይ እያካሄደች ያለችው ጦርነት ልዩ ትኩረት ያገኛል ተብሎ ይጠበቃል። አንድ ከፍተኛ የዩናይትድ ስቴትስ አስተዳደር ባለስልጣን በትላንትናው ዕለት ለጋዜጠኞች ሲናገሩ ባይደን ለእስራኤል ደህንነት መጠበቅ ያላቸውን የማያወላውል ድጋፍ እንደሚገልጹና በውይይታቸውም ወቅት በመካከለኛው ምስራቅ ካሉት በኢራን የሚደገፉት እንደ ሐማስ፣ ሂዝቦላና የየመኑ ሸማቂ ቡድን ሁቲ በእስራኤል ደህንነት ላይ የደቀኑትን ስጋት አስመልክቶ ይወያያሉ ብለዋል። ሁለቱ መሪዎች ጋዛ ካለው ሰብአዊ ሁኔታ በተጨማሪ ለጦርነቱ ማብቂያ ለማበጀት ከተኩስ አቁም ስምምነት ላይ ለመድረስ በተያዘው ጥረትም ጋዛ ውስጥ በሐማስ ተይዘው የሚገኙት ታጋቾች ስለሚፈቱበት ሁኔታ፣ እስራኤል ፍልስጤማውያን እስረኞችን ስለምትለቅበትና እንዲሁም ጋዛ ውስጥ ለፍልስጤማውያን የሚደርስ የሰብአዊ እርዳታ በሚጨምርበት መንገድ ዙሪያ ይወያያሉ። ዩናይትድ ስቴትስ ከግብጽና ከኳታር ጋር በመተባበር በመስራት ላይ የምትገኘው የተኩስ አቁም ድርድር ሁለቱ ተፋላሚ ወገኖች እስራኤልና ሐማስ በየበኩላቸው ከሚጠይቋቸው መጣጣም ያልቻሉ ፍላጎቶች የተነሳ ለወራት መራዘሙም ይታወቃል። አንድ ከፍተኛ የዩናይትድ ስቴትስ አስተዳደር ባለስልጣን እንዳስረዱት ለታቀደው የሶስት ደረጃ ስምምነት መሳካት ዩናይትድ ስቴትስ በሚመጣው ሳምንት ውስጥ በርከት ያሉ እንቅስቃሴዎች በመጀመሪያው እርከን እውን ይሆናሉ ብላ የምትጠብቅ መሆኗን አመልክተዋል። ኔታንያሁ ለመጪው ፕሬዝዳንታዊ ምርጫ የፓርቲያቸው እጩ ለመሆን ግንባር ቀደም ከሆኑት ከምክትል ፕሬዝዳንት ካማላ ሃሪስ ጋርም የሚገናኙ ሲሆን የሪፐብሊካን ፓርቲው እጩ ዶናልድ ትራምፕ ደግሞ ነገ አርብ ተቀብሎ እንደሚያነጋግሯቸው ተመልክቷል። በዩናይትድ ስቴትስ ምክር ቤት ደጃፍ በሺዎች የተቆጠሩ ፍልስጤማውያን ደጋፊዎች እናም ጦርነትን የሚቃወሙ ሰዎች የተቃውሞ ሰልፍ ከ50 በላይ ዲሞክራት የዩናይትድ ስቴትስ ምክር ቤት አባላት በትላንቱ ንግግራቸው ላይ ሳይገኙላቸው ቀርተዋል። ይሁንና ኔታንያሁ ግን ጋዛ ላይ የተካሄደ ባለው ጦርነት የተኩስ አቁም ስምምነት ላይ እንደሚደረስ እንደሚተማመኑ ተናግረዋል። ሆኖም ለወራት የዘለቀውና አጣብቂኝ ውስጥ የገባው ድርድር እየተሳካ ስለመሆኑ የሰጡት ፍንጭ የለም። የሆነ ሆኖ ጠቅላይ ሚኒስትሩ ፕሬዚዳንት ባይደን ለእስራኤል ከሐማስ ጋር በመታከያደው ጦርነት የምትዋጋበት ብዛት ያለው የጦር መሳሪያ በፍጥነት በመላክ ስላደረጉት ድጋፍ አመስግነዋቸዋል። የቀድሞ ፕሬዚዳንት ዶናልድ ትራምፕንም በስልጣን ላይ በነበሩበት ዘመን የዩናይትድ ስቴትስ ኤምባሲ ከቴል አቪቭ ወደ ኢየሩሳሌም በማዛወራቸውና ሌሎች ድጋፎች በመስጠታቸው በተመሳሳይ አመስግነዋቸዋል። በተያያዘ ጸረ ጦርነት ተቃውሞ ከዩናይትድ ስቴትስ ምክር ቤት ድጃፍ ተካሂዷል። በመቶዎች የሚቆጠሩ የፍልስጤም ደጋፊዎችና የጸረ ጦርነት አቋም አራማጆች እስራኤል በጋዛ ሰርጥ በሐማስ ላይ የምታካሄደውን ጦርነት በመቃወም ትላንት ዋሽንግተን ዲሲ ውስጥ ተቃውሟቸውን ገልጠዋል። ሰልፈኞቹ ተቃውሟቸውን ባሳዩበት ወቅት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዩናይትድ ስቴትስ ምክር ቤት ፊት ቀርበው ንግግር ለማድረግ በመዘጋጀት ላይ ነበሩ። አንዳንዶቹ ተቃዋሚዎች ፍልስጤም ነጻ ትውጣና ኔታንያሁ በቁጥጥር ስር ይዋሉ እንዲሁም የዩናይትድ ስቴትስ ለእስራኤል የምትሰጠውን እርዳታ በሙሉ ታቁም የሚሉ መፈክሮችን ያዘሉ ምልክቶች ይዘው ታይተዋል። ፖሊስ ወደ ዩናይትድ ስቴትስ ምክር ቤት የሚያመራውን የፔንሲልቬኒያ ጎዳና በሰልፍ በማጠር ኔታንያሁ ንግግር ለማሰማት ወደ ምክር ቤቱ እንዳይመጡ ለማስተጓጎል መንገድ ላይ ተቀምጠው የነበሩትን ቁጥራቸው የበዛ የተቃውሞ ሰልፍ አድራጊዎች ከስፍራው እንዲርቁ አድርጓል። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ የሚተላለፈውን የሰዓቱን የዓለም ዜና ነው። በደቡብ ምስራቅ እስያ አገራት ጉባኤ ቻይናና ጃፓን ይነጋገራሉ ተብሎ ታስቧል። የቻይናው የውጭ ጉዳይ ሚኒስትር ዋንግ ዩና የጃፓን አቻቸው ዮኮ ካሚካዋ በያዝነው ሳምንት በላኦሷ ዋና ከተማ ቪንቲያን ከሚካሄደው የደቡብ ምስራቅ እስያ አገራት ማህበራት ጉባኤ አዚያን ትይዩ ተገናኝተው ይነጋገራ ይሆናል ተብሎ ተጠብቋል። በሳምንቱ መጀመሪያ ላይ የቻይናው ምክትል የውጭ ጉዳይ ሚኒስትር ማዣውሹ ቶኪዮ ላይ ከጃፓን አቻቸው ጋር ተገናኝተው መወያየታቸው ይታወቃል። ማ በቶኪዮ ቆይታቸው ቀጥሎም ከካሚካዋ ጋር ተገናኝተው ተወያይተዋል። ሁለቱ አገሮች እንደ አውሮፓውያን ዘመን አቆጣጠር ከ2020 ወዲህ በጋራ ስትራቴጂያዊ ጉዳዮች ዙሪያ ሲነጋገሩ ያሁኑ የመጀመሪያቸው መሆኑ ነው። መንግስታዊው የቻይና ዜና ወኪል ግሎባል ታይምስ ሁለቱ ወገኖች በቻይናና በጃፓን ግንኙነት ላይ ባተኮሩ ዋና ዋና ስትራቴጂያዊ ጉዳዮች ላይ በቅልቦና ጥልቅ የሐሳብ ልውውጥ አድርገዋል ሲል ዘግቧል። የጃፓኑ ኪዮዶ የዜና አገልግሎት በበኩሉም የመንግስት ምንጮችን ጠቅሶ ከላኦሱ ጉባኤ አስቀድሞ ባስነበበው ዘገባ ቶኪዮ ዋንግና ካሚካዋ ከጉባኤው ትይዩ ሊነጋገሩ ስለሚችሉበት ሁኔታ እያሰበች ነው ብሏል። ይሁን እንጂ ይህን አስመልክቶ እስካሁን ከሁለቱም ወገኖች የተሰጠ ማረጋገጫ የለም። የሁለቱ አገሮች ግንኙነት በበርካታ ምክንያቶች ሻክሮ የቆየ ሲሆን ውይይታቸውን በቀላሉ መግባባት የማይችሉባቸውንና የሚያከራክሩ ጉዳዮች ሊጨምር እንደሚችልም ተገምቷል። የዩናይትድ ስቴትስ የምጣኔ ሀብት 2.8% እድገት ማስመዝገቡ ተገለጠ። ያልተቋረጠ የከፍተኛ ወለድ ተመን ጫና ያልተለየው የዩናይትድ ስቴትስ የምጣኔ ሀብት ባለፈው የሩብ ዓመት በአመታዊ እድገት ፍጥነት ሲሰላ ጠንካራ የሚሰኝ 2.8% ጭማሪ ማሳየቱ ተዘግቧል። የሸማቾች የመግዛት ፍላጎትና የንግድ እንቅስቃሴዎች መጎልበት ለተዘገበው እድገት አይነተኞቹ ምክንያቶች መሆናቸውም ተመልክቷል። ከጥር እስከ መጋቢት ወር በነበረው የ2024 የመጀመሪያ ሩብ ዓመት የ1.4% እድገት ፍጥነት ያስመዘገበው አጠቃላይ የሀገር ውስጥ ምርት ከሚያዝያ እስከ ሰኔ ወር ድረስ በነበረው ተከታዩ የሩብ ዓመት እጥፍ በሆነ ፍጥነት እድገት ማሳየቱ ተጠቁሟል። የምጣኔ ሀብት ባለሙያዎች የ1.9% ደከም ያለ ዓመታዊ እድገት ጠብቀው እንደነበር፣ ሆኖም ከዚያ በእጅጉ በተሻለ ፍጥነት ማደጉ እንዲሁም የዋጋ ግሽበትን አስመልክቶም ምንም እንኳን አሁንም የፌዴራል የገንዘብ ሚኒስትር ከ2% ያልበለጠ የዋጋ ንረት ጣሪያ እንዳያልፍ ከያዘው ግብ ባይደርስም ቀደም ሲል ታይቶ የነበረውን ዋጋ ንረት ማሽቆልቆሉ ዝንባሌ ግን አሁንም መቀጠሉን የሀገር ውስጥ ምርት ሪፖርት አሳይቷል። በሌላ በኩል የዩናይትድ ስቴትስ ምጣኔ ሀብት የገንዘብ ሚኒስትር የሚደነግገው ከፍተኛ የወለድ ተመን ኢኮኖሚውን ወደ ውድቀት ሳያመራ የዋጋ ግሽበቱን ለማርገብ በሚል የወሰደውን እርምጃ እንብዛም ያልተለመደ የተባለውን ዝግ ያለ መረጋጋት አዝማሚያ አዲስ ይፋ የተደረጉት አሃዞች በአገሪቱ ምጣኔ ሀብት ይዞታ ላይ የሚኖረውን የመተማመን አቅም ከፍ ያደርጉት ይሆናል ተብሎም ተጠብቋል። ክብራትና ክብራን ለሰዓቱ ያለም ዜናዎች ተመደቡ ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
የተከበራችሁ አድማጮቻችን ቀደም ሲል ከዓለም ሰባሰቡ ዋና ዋና ዜናዎች ለእናንተ ደረሱ። ለዜናዎቹ አላ ከበረና አመሰግናለሁ። የተከታተላችሁ የምትገኙት ኳሽንግተን ዲሲ ወደናንተ እየደረሰ የሚገኘውን የዛሬ የሐምሌ 18 2016 ዓመተ ምህረት የሐሙስ ምሽት ዝግጅታችንን ነው። አሁን ከተመናልፈው ወደ ምሽቱ አበይረስ ነው። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በመጪው ፕሬዝዳንታዊ ምርጫ በድጋሚ ለመመረጥ ሲያደርጉ ከቆዩት ፎከር ለመውጣት ስላደረጉት ውሳኔ ትላንት ረቡዕ ምሽት ለአሜሪካ ሕዝብ ባደረጉት ንግግር አስረድተዋል። ጆ ባይደን ከዋይት ሃውስ ፕሬዝዳንታዊ ጽህፈት ቤት ወይም ኦቫል ኦፊስ በቀጥታ ባደረጉት ንግግር ወደ ምርጫው እየተቃረበች ያለችው አሜሪካ ከፊቷ የተደቀኑባት አጣዳፊ ተግዳሮቶች ያሏቸውንም ዘርዝረዋል። ከዋይት ሃውስ የቪኦኤ ዘጋቢ አኒታ ፓውል ያጠናቀረችውን ዘገባ ቆንጅታዬ እንደሚከተለው ታቀርባለች።
ፕሬዝዳንት ባይደን ከመጪው የህዳሩ ፕሬዝዳንታዊ ምርጫ ራሳቸውን ለማግለል ያደረጉትን የሚያስደነግጥ ውሳኔ ዜናውን መንገር የመረጡት በማህበራዊ መገናኛ በኩል ነበር። እሁድ ያንን ካደረጉ በኋላ ትናንት ማክሰኞ ማታ በዋይት ሃውስ ጽህፈት ቤታቸው በኦቫል ኦፊስ ተቀምጠው ተስፋ በተሞላበት መንፈስ አንዳንዴም በቁርጠኝነት አልፎ አልፎም ሀዘን በሚታይበት ስሜት ስለምን ከውድድሩ ውጪ ለመሆን እንደወሰኑ ለአሜሪካ ህዝብ አስረድተዋል። ለ50 አመታት ስለዘለቀው ህዝባዊ አገልግሎታቸው አውስተዋል። ፕሬዝዳንትነቱን ከያዙ በኋላ በአገር ውስጥ ጉዳዮችና በፖለቲካም ረገድ ያስመዘገቧቸውን ስራዎቻቸውንም ዘርዝረዋል። አሁን ግን መጻኢውን የነገውን ፈተና በርታ ያለ የአዲስ ትውልድ አመራር ይጋፈጠው ዘንድ ጥሪ አሰምተዋል።
Nothing can come in the way of saving our democracy. That includes personal ambition.
ዲሞክራሲያችንን ከመታደግ ሊያግደን የሚችል አንዳችም ነገር የለም። ይሄ ደግሞ የግል ምኞታችንን ይጨምራል። ስለዚህ ነው ወደፊት ለመራመድ ከሁሉም የሚሻለው መንገድ ለአዲስ ትውልድ ቦታውን መርቀቅ ነው የሚል ውሳኔ ላይ የደረስኩት። ለሀገራችን አንድነትም የሚሻለው ይሄ ነው። በህዝብ አገልግሎት ህይወት ውስጥ የረጅም ዘመን ተሞክሮ ጊዜም ቦታም ሊሰጠው የሚገባበት ሁኔታ አለ። አዳዲስ ድምጾች የሚያስፈልጉበት ጊዜም ቦታም ደግሞ ይኖራል። የወጣት ትውልድ ድምጽ የሚያስፈልግበት የዚያ ጊዜውም ቦታውም አሁን ነው።
ባይደን ምክትል ፕሬዝዳንታቸውን ካማላ ሃሪስንም አመስግነዋቸዋል። ካማላ ሃሪስ የእሳቸውን ይሁንታና በፓርቲያቸው ለፕሬዝዳንትነት ለመታጨት የሚያበቃ የተወካዮች ድጋፍ እጃቸው አድርገው በምርጫ ዘመቻ እየተንቀሳቀሱ ናቸው። ተሞክሮ ያካበቱ ጠንካራ ብቃት ያላቸው የሚችሉ ሲሉ ባይደን ምክትላቸውን አድንቀው ሲያበቁ ምርጫው ግን የናንተ ፋንታ ነው ሲሉ አክለዋል። ፕሬዝዳንት ባይደን በንግግራቸው የሪፐብሊካን ፓርቲው ተፎካካሪያቸውን በስም አላነሱም። ተንታኞች ግን ባይደን የሰነዘሯቸው ጥብቅ ማስጠንቀቂያዎች በሙሉ አንድ ሰው ላይ ያነጣጠሩ ናቸው ይላሉ። የቴክሳስ A&M ዩኒቨርሲቲ የኮሙኒኬሽን እና የጋዜጠኝነት መምህር የሆኑት ጀነፈር መርቺያ በሰጡት አስተያየት
He talked about polarization, he talked about violence and political violence. Those are all things that harken back to Donald Trump and his presidency.
ስለ ጽንፈኝነት አንስተዋል። ስለ ሁከት፣ ስለ ፖለቲካዊ ሁከት ተናግረዋል። እነዚህ ሁሉ የቀድሞውን ፕሬዝዳንት ዶናልድ ትራምፕንና የስልጣን ዘመናቸውን የሚያስታውሱ ነገሮች ናቸው ብለዋል ጀነፈር መርቺያ። እንደ አውሮፓውያን አቆጣጠር ጥር 2021 ዓመተ ምህረት አስተዳደሩን በተረከቡበት ወቅት በሀገሪቱ ላይ ተደቅኖ የነበረውን አደጋም አንስተው ተናግረዋል ያሉት ፕሮፌሰሯ ያ ዶናልድ ትራምፕን የሚመለከት መሆኑ የታወቀ ነው። ነገር ግን ስለ ዶናልድ ትራምፕ ለማውራት ቦታው ስላልነበረ ነው። የምርጫ ዘመቻ መሰል ንግግር ለማድረግም ቦታው የሚፈቅድ አልነበረም ብለዋል። ፕሬዚደንት ባይደን ከዚህ በኋላ እንደ ሲቪል መብቶች፣ የመምረጥ መብቶች፣ የመሳሪያ ደህንነት ማሻሻያዎች፣ ካንሰር በሽታን ማስወገድንና የጠቅላይ ፍርድ ቤት ማሻሻያዎችን በመሳሰሉ የሀገር ውስጥ ጉዳዮች ላይ አትኩረው እንደሚሰሩ ተናግረዋል። ዩናይትድ ስቴትስ በውጭም በርካታ ፈተናዎች ተደቅኖባታል ያሉት ባይደን ጋዛና ዩክሬን ላይ የቀጠሉትን ጦርነቶች፣ በኢንዶ ፓሲፊክ ቀጣና ቻይና ክንዷን እያፈረጠመች መምጣቷን ጠቅሰዋል። ፕሬዝዳንቱ የጠቀሷቸው በውጭ ያሉ ስጋቶች መራጮችንም የሚያሳስቡ ስጋቶች መሆናቸው እንደማይቀር ተንታኞች ይናገራሉ። በቫንደርቢልት ዩኒቨርሲቲ የታሪክ መምህሩ ቶማስ ሽዋርትስ
That's really the concern I think people will have is
how ጋር የሚኖረው ስጋትም እሱ ይመስለኛል። የስልጣን ዘመናቸውን አጠናቀው ሊሰናበቱ ጥቂት ጊዜ የቀራቸው ፕሬዝዳንት የውጭ ፖሊሲ ቀውሶች በሚመለከት ምን ለማከናወን ይችላሉ የሚል ስጋት ይኖራል።
ይህን ፕሬዝዳንቱ ዛሬ ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ተሚያደርጉት ንግግር አካሄድ የምናየው ይሆናል። የእስራኤሉ መሪ ከምክትል ፕሬዝዳንት ካማላ ሃሪስ እና ከሪፐብሊካን ፓርቲው እጩ ፕሬዝዳንት ዶናልድ ትራምፕም ጋር ተገናኝተው ይወያያሉ። ይህንን ያለንበትን ፕሬዝዳንታዊ ዘመን በሚመለከት ግን ዛሬም የአሜሪካ የታላቁ መድረክ መሪ ተዋናይ ጆ ባይደን ናቸው። ፖሊሲ ፎር ተርድ ዌይ የተባለ ተቋም ምክትል ፕሬዝዳንት ጂም ኬስለር በሰጡት አስተያየት
that is going to make the hall of fame and is retiring
ስሙ በታላላቆች መታሰቢያ ሆል ኦፍ ፌም እየገባ ያለ ጥሮታ በሚወጣ ለ50 አመታት ስለዘለቀ ታላቅ ክንዋኔው በከፍተኛ ሆታ ባርናቆት በሚሸኝ አትሌት ይመሰላሉ።
ጆ ባይደንም ይህ ንግግራቸው በከፍተኛ ደረጃ ቀልብ የሚስብ መሆኑን ተረድተውታል። በመሆኑም ንግግራቸውን ያጠናቀቁት ከአሜሪካ እኩል እድሜ ጠገብ በሆነ መልእክት ነበር።
Great thing about America is here. Kings and dictators do not rule.
የአሜሪካ ታላቅነቷ ንግስታትና አምባገነኖች የማትገዛ መሆኗ ነው። በአሜሪካ ገዢ ህዝብ ነው። እናንተ የታሪክ ባለቤቶች ናችሁ። የስልጣንም ባለቤቶች ናችሁ። የአሜሪካዊነት ሳቢም በእናንተ እጅ ነው።
The power is in your hands. The idea of America lies in your hands.
ቸው አድርገው በመርጫ ዘመቻ እየተንቀሳቀሱ ናቸው። ተሞክሮ ያካበቱ
አድማጮቻችን ሙሉ ዘገባዎችን በቪኦኤ .vnews.com amarik.vnews.com ላይ ታገኙታላችሁ። በዛም እንድትከታተሉ ጋብዛለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ተላልፍላችሁን የራዲዮ በቴሌቪዥን ምሽታችን ዝግጅት ነው። ቀደም ሲል ለተዋ በየረስ ነበር ወደ እናንተ የደረሰው። ቀጥሎ ደግሞ የትንታኔ መጽሔት ይቀጥላል።
የደቡብ ኢትዮጵያ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ስናሽ ሰለሞን ዛሬ ሐሙስ ሐምሌ 18 ቀን 2016 ዓመተ ምህረት ለአሜሪካ ድምጽ በስልክ እንደገለጹት የመሬት ናዳ አደጋው ከደረሰበት የከንቾሳቻ ጎዝዲ ቀበሌ 5000 ነዋሪዎች አካባቢውን ለቀው እንዲወጡ ተደርጓል።
እዛ ውጪ ከቦታው ደግሞ
ቀደም ሲል ወደ እናንተ የደረሰው ዮናታን ዘብዲዮስ ያጠናቀረው ዘገባ ነው። የሱን መግቢያውን ወደ እናንተ አደረሰና ዘገሙሉ ዘገባው ወደ እናንተ ቀጥሎ የሚቀርብ ይሆናል። በጎፋ ዞን ገዜ ጎፋ ወረዳ ከደረሰው የመሬት መንሸራተት አደጋ ጋር በተያዘ 5000 የሚደርሱ ነዋሪዎች አካባቢውን ለቀው እንዲወጡ መደረጉን የደቡብ ኢትዮጵያ ክልል መንግስት ኮሙኒኬሽን ጉዳዮች ቢሮ አስታወቀ። የወረዳው አደጋ ስጋት ስራ አመራር በበኩሉ ያስቸኳይ ጊዜ ሰብአዊ ድጋፍ የሚያስፈልጋቸው ከ2500 በላይ ዜጎች መለየታቸውን ለአሜሪካ ድምጽ ገልጿል። ለነፍስ ማዳን ስራ ወደ ስፍራው ካቀኑት ውስጥ የአርባ ምንጭ ዩኒቨርሲቲ መምህር የሆኑት ዘለቀ ዶሳ በአደጋው 5 ዘመዶቻቸው ማጣታቸውን ጠቅሰው ሁኔታው ልብ የሚሰብርና አሰቃቂ ነው ሲሉም ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ኩቴሬጅ የተከሰተውን አደጋ ለመግለጽ የሚጨንቅ መሆኑን ጠቁሞ ስለጠፋው የሰው ህይወት ማዘናቸውን ገልጸዋል። በዚህ ጉዳይ ላይ ዮናታን ዘብዲዮስ ተከታዩን አዘጋጅቷል።
የደቡብ ኢትዮጵያ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ስናሽ ሰለሞን ዛሬ ሐሙስ ሐምሌ 18 ቀን 2016 ዓመተ ምህረት ለአሜሪካ ድምጽ በስልክ እንደገለጹት የመሬት ናዳ አደጋው ከደረሰበት የከንቾሳቻ ጎዝዲ ቀበሌ 5000 ነዋሪዎች አካባቢውን ለቀው እንዲወጡ ተደርጓል።
እዛ ውጪ ከቦታው ደግሞ ለአደጋ በጣም ተጋላጭ ናቸው፣ ተጨማሪ ናዳ ሊያጋጥም ይችላል ብለን በስጋት ከቦታው ያነሳናቸው ወደ 5000 እና ከዛ በላይ የሚሆኑ የህብረተሰብ ክፍሎች አሉ። ከ450 በላይ አባወራዎችን ከአካባቢው ወደ ተሻለ ቦታ ለማስፈር ያነሳንበት አግባብ ነው ያለው። ቁጥር ጋር ተያይዞ ግን ልየታው፣ የማጣራት ስራው ምን አይነት ድጋፍ ያስፈልጋል የሚለው ያው ለሁሉም የህብረተሰብ ክፍል ተመሳሳይ ድጋፍ ስለማይሰጥ በህፃናት፣ በነፍሰ ጡር፣ በሴቶች እንደዚህ ደግሞ ተጨማሪ የስጋት ኤሪያም ከፌዴራልም የመጡ የጂኦሎጂ ወይም የአፈር ጥናት ባለሙያዎችም በከፍተኛ ማሽን ታግዘው ጥናት እያካሄዱ ስላሉ እንዲህ ተጨማሪ ነገሮች ሊኖሩ ይችላሉ። በተለይ ደግሞ ከቦታው ወደ ተሻለ ቦታ ሊነሱ የሚችሉ የህብረተሰብ ቁጥርን በሚመለከት ማለት ነው።
ባለፈው ሳምንት እሁድ ሐምሌ 14 እና ሰኞ ሐምሌ 15 ቀን 2016 ዓመተ ምህረት በጎፋ ዞን ገዜ ጎፋ ወረዳ ከንቾ ሳቻ ጎዝዲ ቀበሌ በደረሰው የመረተናዳም በመቶ ሺዎች የሚቆጠሩ ሰዎች መሞታቸውና በሺዎች የሚቆጠሩት ደግሞ ያደጋው ሰለባ እንደሆኑ መዘገባችን ይታወሳል። የኮሙኒኬሽን ጉዳዮች ቢሮ ኃላፊዋ ወይዘሮ ሰናይ ሰለሞን በሰቦቻቸውና ንብረቶቻቸውን ባደጋ ላጡ ተጎጂዎች ሰብአዊ ድጋፍ ተጠናክሮ መቀጠሉን አመልክተዋል።
ከድጋፍ አኳያ ከፌደራል መንግስት ጀምሮ የክልሉ መንግስት በርካታ በአይነት የሚገለጹ ምግብ ነክ ያልሆኑ ቁሳቁሶችን፣ አልባሳትን፣ መኝታዎችን፣ መጠለያ ሸራዎችን እንደዚሁም ደግሞ መመገቢያ ምግብ ማብሰያ ቁሳቁሶችን ጭምር በስፋት ማቅረብ ተችሏል። ምግብ እህልም እንደዚሁ ማቅረብ የተቻለበት ሁኔታ አለ። በክልላችን ጎፋ ዞን አጎራባች የተለያዩ በክልሉ የሚገኙ ዞኖችን የእህልም የአይነትም ድጋፍ ይዘው ወደ ተጎዳው ህብረተሰብ እየተመሙ ነው የሚገኘው። እጅግ በጣም ደስ የሚል የመተጋገዝ የመረዳዳ ኢትዮጵያዊ ባህል የታየበት ነው። ክልሎች እየመጡ ናቸው። አዲስ አበባ ከተማ አስተዳደር እየመጣ ነው እና የገጠመንን ቀውስ ራሳችን አቅም ተቋቁመን በዘላቂነት ልንሻገር የምንችልበትን ትልቅ አቅም እያሳየ ያለበት ነው የድጋፍ ርብርብ ማለት ነው።
በመጀመሪያው አደጋ በናዳው ስር የተቀበሩትን ሰዎች ለመርዳት ከሳውላ ከተማ ወደ ከንቾ ሳቻ ጎዝድ ቀበሌ ካቀኑት ውስጥ የአሜሪካ ድምፅ ያነጋገራቸው የአርባ ምንጭ ዩኒቨርሲቲ መምህሩ ዘለቀ ዶሳ በአደጋው አምስት ዘመዶቻቸውን ማጣታቸውን ተናግሯል።
ጎፋ አካባቢ ያለ ሰው ዝምድናውም በአማች ቤት በምናምን በጣም የተሳሰረ ኮሚኒቲ ነው ካልቸራሊ። ከዚህ የተነሳ በቤተሰብ ውስጥ እንግዲህ እስከ ማክሲማም እስከ 16 ከ10 እስከ 12 8 እነዚህ 5-3 ይሄ በቃ እንደ ኮማንድ። ከዛ በመለስ ደግሞ አምስት የነዎቹ አሁን ለምሳሌ አምስት ናቸው ተመልሶ መጥቶ በየከተማው ቡልቅ ላይ እዛ ገዘ ጎፋ ዋና ከተማው ላይ ድንኳን ነው፣ እዚህ ሰውላ ከተማ ድንኳን ነው በየቦታው። ስለዚህ በቤተሰብ ውስጥ እንግዲህ ከኔ ከነ ኢስታፕ አንዴ ይሄ ስታፍ አለ እዚህ ከነገር ዩኒቨርሲቲ የሚሰራ የእሱ ፋሚሊዎቹም እስከ 7 ድረስ ነው እስካሁን ያልተገኘም አለ ይላል። እሱ እንደውም
የአደጋውን ሁኔታ ልብ የሚሰብር እጅግ አሳዛኝና አስከፊ ሲሉም ገልጸውታል።
የአንድ አስከረን ሲገኝ ሁሉም ሰው ግር ብሎ ይሄዳል። አንጠልጥሎ ወስቶ ወንዝ አጠገብ ላይ ውሃ አለ፣ በውሃ ወዳኑ ፊቱን ያጥቡታል። ከዛ በኋላ የራሱን ፋሚሊ መሆኑን ይለያል። ከዛ የራሱ ፋሚሊ መሆኑን ሲያገኝ እጅግ በጣም ይደሰታል። ለሌሎቹ ፈጣሪ እንደዚህ አይነት ይስጣችሁ፣ እንደዚህ የእናንተም እንደዚህ ይገኝላችሁ ያለ የራሱን እያለቀሰ አጥርቶ ምን አድርጎ እዛው ከፈን ምናምን ያለብሱትና ይዞ ደግሞ ማረፊያ ይሄዳሉ። አንድ ቤተሰብ ያገኘ ከሆነ ሁለተኛ ያለ ከሆነ አንደኛውን እሸኝና ለሁለተኛው ቁፋሮ ይመለሳል። አንድ ብቻ ከሆነ ያንን ለማረፊያ ቦታ ይዞ ይሄዳል። እና መጀመሪያ ግን አንዱ ሲገኝ የትኛው የማን እንደሆነ ስለማይታወቅ ሁሉም ነው የሚሄዱት ወደዛ።
በመሬት መንሸራትቱ ከተቀበሩት በሰው ጉልበት በተደረገው ቁፋሮ ከወጡ ከ229 አስክሬኖች ውጭ አሁንም ከ40 በላይ የሚሆኑ ሰዎች አስክሬን አልተገኘም የሚሉት የገዘ ጎፋ ወረዳ የአደጋ ስጋት ስራ አመራር ጽሕፈት ቤት ኃላፊ አቶ ማስረሻ ማናይም የአስቸኳይ ጊዜ ሰብአዊ ድጋፍ የሚያስፈልጋቸው ጉዳተኞችም መለየታቸውን አመልክተዋል።
አሁንም ሰው በውጥረት ውስጥ ስላለ ምዝገባውን አሁንም ባለሙያ አስተማርተን ያለው ሁኔታ እየደረገም ስለሆነ እስካሁን ያለው ከዛሬው ቀን 2375 ሰው አስቸኳይ ድጋፍ የሚፈልጉ ናቸው።
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ በገዘ ጎፋ ወረዳ ያጋጠመውን አደጋም ለመግለጽ የሚጨንቅ ነው ካሉ በኋላ ስለጠፋው የሰው ህይወት ማዘናቸውን ገልጸው የማጽናኛ መልእክት አስተላልፈዋል። የኢፌዴሪ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አምባሳደር ሽፈራው ተክለ ማርያም 507 ሚሊዮን ብር የሚገመት ሰብአዊ እርዳታም ወደ ጎፋ ዞን ተልኳል ሲሉ ትናንት ለብሔራዊው የኢትዮጵያ ቴሌቪዥን አስታውቀዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የምሽቱ ዝግጅታችን እንደቀጠለ ነው። ሁለተኛው የትንታኔ መጽሔታችን ደግሞ የደራ ወረዳ 12ኛ ክፍል ተፈታኝ ተማሪዎች ቤተሰቦች ልጆቻቸው እንዲመለሱላቸው ተማጽኖ የሚለውን ይመለከታል። የ2016 ዓ ም የ12ኛ ክፍል መልቀቂያ አገር አቀፍ ፈተና ለመውሰድ ከኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ ወደ ሰላሌ ዩኒቨርሲቲ የተጓዙ ተማሪዎች በጸጥታ ችግር ሳቢያ ከእንቅስቃሴ ታቅበው እንደሚገኙ የገለጹ የቤተሰብ አባላት ልጆቻቸው እንዲመለሱላቸው ተማጽነዋል። ከፍቼ ወደ ደራ በሚወስደው መንገድ የኦሮሞ ነጻነት ሰራዊትና የፋኖ ታጣቂ ኃይሎች እንደሚንቀሳቀሱ ጠቅሰው አስተማማኝ ትራንስፖርት አለመኖሩን ያመለከቱት የተማሪዎቹ ቤተሰቦች ለፈተናውም ሲሄዱ በመከላከያ ታጅቦ እንደነበረም አስረድተዋል። የተማሪዎች ቤተሰቦች ባሰሙት አቤቱታ ላይ ከደራ ወረዳ፣ ከሰሜን ሸዋ ዞን አስተዳደር፣ ከኦሮሚያ ክልል ሰላምና ጸጥታ ቢሮ፣ ከትምህርት ሚኒስቴርና ከፈተናዎች ኤጀንሲ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ፀሐይ ዳምጠው በዚህ ጉዳይ ላይ ተከታዩን አዘጋጅታለች።
ከኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ የ2016 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ ፈተናን ለመውሰድ ወደ ሰላሌ ዩኒቨርሲቲ ተመድበው የሄዱ ተፈታኞች እስካሁን ለመመለስ አለመቻላቸውን ቤተሰቦቻቸው ለአሜሪካ ድምጽ ተናግረዋል። ለደንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁ የወረዳው ነዋሪ ወንድማቸው ተፈታኝ መሆኑን ጠቅሰው እርሱን ጨምሮ 400 የሚደርሱ ከወረዳው የሄዱ ተማሪዎች በጸጥታ ችግር ምክንያት እስካሁን አለመመለሳቸውን በስልክ ለአሜሪካ ድምጽ ገልጸዋል።
ለፈተና ከደራ ወረዳ ወደ ሰላሌ ዩኒቨርሲቲ የሄዱ ተማሪዎች በርካታ ናቸው። በጸጥታ ችግር ምክንያት ተሽከርካሪዎች ስለማይንቀሳቀሱ እስካሁን ወደ በቀያቸው አልተመለሱም። የሸነና የፋኖ ታጣቂዎች አሁን በአካባቢው ስለሚንቀሳቀሱ ስጋት ሆነዋል። በሄደቡ አቦቴ ቆላማ አካባቢ መንገዱን የያዙት የሸነ ታጣቂዎች ናቸው። ከዚያ ወደ ደራ ወረዳ ተሻግሮ ደግሞ የፋኖ ታጣቂዎች ይንቀሳቀሳሉ። በመሆኑም ተማሪዎቹ መመለሻቸው በፍቼ ከተማ በችግር ላይ ነው ያሉት። ለፈተናውም ሲሄዱ ሁለት ጊዜ ከመንገድ ከተመለሱ በኋላም በሶስተኛው ለፈተናው አንድ ቀን ሲቀር ነው በአገር መከላከያ ኃይል ታጅበው የደረሱት። አሁንም መከላከያ ተባብሩን ልጆቻችንን እንድመልሱልን እንማጸናለን። እንደ ቤተሰብ በጣም ተጨንቀናል።
እኚህ አስተያየት ሰጪ አክለው የፊቼ ከተማን ከደራ ወረዳ ጋር በሚያገናኘው መንገድ ላይ ያለ መከላከያ ኃይል አጀብ መንቀሳቀስ አዝጊ መሆኑን አመልክተዋል። ወንድማቸው ለፈተና ወደ ሰላሌ ዩኒቨርሲቲ ከሄዱት ውስጥ እንደሆነ የገለጹ ሌላው አስተያየት ሰጪ ፈተናው ከተጠናቀቀ በኋላ አንድም ተማሪ ለመመለስ አለመቻሉንና ከተፈታኞቹ ገሚሶቹ በዛው በሰላሌ ዩኒቨርሲቲ ውስጥ ለመቆየት መገደዳቸውን ጠቁመዋል።
ተማሪዎቹ አልፎ አልፎ ይደውላሉ እንጂ እስካሁን ወደ ቤተሰብ አልተመለሱም። መንገዱ ችግር ነው መውጣት አልተቻለም እየተባሉ ሳምንት አለፋቸው። አሁን ብዙዎቹ ተማሪዎች በፍቼ ከተማ በችግር ላይ ናቸው። ገሚሶቹም በዛው በዩኒቨርሲቲ ተቀምጠዋል። ለፈተና ሲሄዱም ያደረሳቸው የመከላከያ ኃይል ነው። ከፍቼ ወደ ደራ መመለስ በጣም ፈታኝ ነው። የሸነና የፋኖ ታጣቂዎች መንገዱን ይዘው ህዝብ እየተሰቃየ ነው። አሁንም በተባበሩን እንላለን።
ልጃቸውን ለብሔራዊ መልቀቂያ ፈተና ወደ ሰላሌ ዩኒቨርሲቲ መላካቸውን የተናገሩት ስማቸው በደንነት ስጋት እንዳንጠቅስ የጠየቁ ሌላ ነዋሪም ተማሪዎቹ እንድመለሱ የወረዳና የዞን አስተዳዳሪ አላፊዎችን ጠይቀን መልስ አላገኘንም ብለዋል።
ወረጎዲናስ ጋባኔ ቡልቻንጎዲና ኡምነክ ያወሊ ኦሮሚያ ጋባዳይሬ
የወረዳውን ምክር ቤት ጠይቀን መልስ አልሰጠንም። የዞኑን አስተዳደር ስንጠይቅም ከአቅሜ በላይ ነው ክልሉን ጠይቀዋልን። ፈተናው ከተጠናቀቀ ሳምንት አልፎታል። ልጆቻችን በባዶ እጃቸው እየተቸገሩ ናቸው። ምን ያገኛቸው ይሁን ያልን በስጋት ውስጥ ነን።
መንግስት ለፈተናው ሁኔታዎችን አመቻችቶ እንደወሰዳቸው እንዲሁ ይመልስልን ሲሉም የተማሪዎቹ ቤተሰቦች ተማጽነዋል።
ሞቱማን ወረቶኒ ጉን ቆርማታስ ከንዴመን ማቲ ሀርታ ጉደኒ ላጋ ባየ ጉተኒ ትከስደኝ ዴበኒ
መንግስት ተማሪዎችን ወደዛ ይወሰዳቸው ለፈተና ነው። አሁንም ልጆቻችንን በሰላም መልሶ እንዲያስረክበን በአጽንኦት እንጠይቃለን።
የተማሪዎች ቤተሰቦች ባሰሙት አቤቱታ ላይ ከደራ ወረዳ፣ ከሰሜን ሸዋ ዞን አስተዳደር፣ ከኦሮሚያ ክልል አስተዳደርና ጸጥታ ቢሮ፣ ከትምህርት ሚኒስቴርና ከሀገር አቀፍ ፈተናዎች ኤጀንሲ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም ሰሞኑን የሀገር አቀፍ መልቀቂያ ፈተናን መጠናቀቅ አስመልክቶ መግለጫ የሰጡት የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ለፈተናው የተቀመጡት 684372 ተማሪዎች መሆናቸውን ገልጸው ለፈተናው ካልተቀመጡት 17377 ተማሪዎች መካከል 9152 በአማራ ክልል ጸጥታ ችግር ምክንያት ትምህርት ቶሎ ባለመጀመራቸው ያልተፈተኑ ናቸው ብለዋል። ሚኒስትሩ በዛው መግለጫቸው ሐምሌ 3 ቀን 2016 ዓ.ም ተምረት በተሽከርካሪ ላይ በተፈጸመው የታጣቂዎች ጥቃት ጎንደር ዞን ውስጥ አንድ ተፈታኝ ተማሪ መሞቱንና ሁለት ተማሪዎች መቁሰላቸውን ተናግረዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ተከታዩ የምሽቱ ዘገባችን ደግሞ በዋት 14ኛ ጠቅላላ ጉባኤ ዝግጅት አመራሩና የቁጥጥር ኮሚሽኑ እየተዛገቡ ነው ይላል። ህዝባዊ ወያነ ሓርነት ትግራይ ህወሓት 14ኛ ድርጅታዊ ጉባኤውን ለማካሄድ በዝግጅት ላይ እንደሚገኝ ሲገልጽ፣ የፓርቲ የቁጥጥር ኮሚሽን በአንጻሩ ከጉባኤው ዝግጅት ራሱና አባላቱን እንዳገለለ አስታውቋል። ጠቅላይ ሚኒስትር አብይ አህመድ ከተቋሚ የፖለቲካ ፓርቲዎች ጋር ባደረጉት ውይይት ህወሓት ጠቅላላ ጉባኤ ከማካሄዱ በፊት በህጋዊ መንገድ መመዝገብ እንዳለበት አሳስበዋል። በጉዳዩ ላይ የሙራንና የፖለቲካ ፓርቲ መሪን አስተያየት አካቶ ሙልጌታ ጽባ ተከታዩን ዘገባ ልኳል።
ህዝባዊ ወያነ ሓርነት ትግራይ ህወሓት የፓርቲውን 14ኛ ድርጅታዊ ጠቅላላ ጉባኤ ለማካሄድ አዘጋጅ ኮሚቴ አቋቁሞ እየሰራ እንዳለ በማህበራዊ የትስስር ገጹ አስታውቋል። የህወሓት ቁጥጥር ኮሚሽን በበኩሉ ትላንት ረቡዕ ሐምሌ 17 ቀን 2016 ዓ.ም ባወጣው መግለጫ ለጠቅላላ ጉባኤው ዝግጅት ካለፈው ሚያዝያ ወር ጀምሮ ሲሰራ እንደነበር አስታውሶ የዲሞክራሲያዊ አካሄድ እንደሚታይና ግልጽነት እየጎደለው መጥቷል ብሏል። የጉባኤው ዓላማ በፓርቲው ውስጥ በተደራጁ ከፍተኛ አመራሮች ተጠልፏል የሚለው የህወሓት ቁጥጥር ኮሚሽን ይህም አባላቱ ከአዘጋጅ ኮሚቴው ራሳቸው እንዲያገሉ ምክንያት መሆኑን ባወጣው መግለጫ ላይ አመልክቷል። ጉባኤው በፓርቲው ውስጥ መተማመን በመፍጠር መካሄድ ይኖርበታል ያለው ኮሚሽኑ ከዚህ ውጭ የሚደረግ ጉባኤ በሚያስከትለው መዘዝ የፓርቲው አመራር ኃላፊነቱን ይወስዳል ሲል አሳስቧል። ጠቅላይ ሚኒስትር አብይ አህመድም ባለፈው ሰኞ የፖለቲካ ፓርቲዎች አመራሮችን በአገራዊ ጉዳይ ላይ ባወያዩበት ወቅት ህወሓት ጠቅላላ ጉባኤውን ከማካሄዱ አስቀድሞ በተሻሻለው ህግ መሰረት አስፈላጊውን ዶክመንት አሟልቶ በምርጫ ቦርድ መመዝገብ እንደሚጠበቅበት ገልጸዋል። በቀደመው ቀውስ የወደመውን የሰው ህይወትና ሀብት ሳይገመገም ሌላ ጥፋት ማምጣት ጥሩ አይደለም ሲሉ አስጠንቅቀዋል።
ምርጫ ቦርድ ካልተቀበለው ቲፒኤልኤፍን ህጋዊ ፓርቲ ካላለው በምርጫ ሊሳተፍ አይችልም፣ መንግስት ሊሆን አይችልም። ምን ማለት ነው? ተመልሰን ደግሞ ጦርነት እንገባለን ማለት ነው። ተመልሰን ጦርነት ከምንገባ ተመልሰን ጭቅጭቅ ውስጥ ከምንገባ ቀላል ነው። ዋና ዋናው አልቋል፣ ህግ ተበጅቷል፣ ተስማምተናል። የቀረች ጉዳይ አሟልቶ በህጋዊ መንገድ ጉባኤ አካሂዶ ፓርቲውን መልሶ ወደ ፖለቲካ ስራ መመለስ፣ ከሁሉ በላይ ቲፒኤልኤፍን፣ ከቲፒኤልኤፍ ቀጥሎ የትግራይ ህዝብን፣ ከዚያ ቀጥሎ ሁላችን ይጠቅመናል። የመጀመሪያ ተጠቃሚ ግን ቲፒኤልኤፍ ነው እና አውዱ ተመችቶ ሳለ ህግ ተመልሶ እያለ በሰላም መፍታት የሚያስችል ነገር እያለ ያን ወደ ጎን ትቶ መሄድ ጥሩ አይደለም። ለትግራይ ብቻ ሳይሆን አጠቃላይ ጥፋት ስለሚያመጣ አይሆፕ ቆም ብለው አይተው ወደ ሰላማዊ መንገድ ይሄዳል ብዬ ተስፋ አደርጋለሁ።
ህወሓት በበኩሉ በፖለቲካዊ መንገድ የተሰረዘው የቀድሞ ህጋዊ ሰውነቱ በፖለቲካዊ ውሳኔ እንዲመለስለት እንጂ እንደ አዲስ ፓርቲ መመዝገብ እንደማይፈልግ እየገለጸ ይገኛል። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የአረና ለዲሞክራሲና ለሉዓላዊነት ፓርቲ ሊቀመንበር አቶ አምዶም ገብረስላሴ የህወሓት አመራሮች በግል ጥቅማቸው የሚፈጥሩት ልዩነት ሰፍቶ ወደ ግጭት እንዳያመራና ህዝቡም ገፈት ቀማሹ እንዳይሆን ያላቸው ስጋት አመልክተዋል።
እህትና ወንድም የሚገዳደሉበት የሚጨፋጨፉበት ነው የሚሆነው። ስለዚህ በጣም አደገኛና አሰቃቂ ጦርነት ሊያስመጣ የሚችል ጉዳይ ነው። ይህ ጉዳይ በአስቸኳይ መቆም አለበት። የህወሓት ከፍተኛ አመራሮች በነበረ ስብሰባ ሁሉም አይነት ትግል እናካሄዳለን የሚል መግለጫ ወጥተዋል። ይሄ ደግሞ በጦርነትም በትጥቅ ትግልም የሚጨምር ስለሆነ ይሄ ጉዳይ በአስቸኳይ መቆም አለበት።
አቶ አምዶም ነገሮች በሰላም ብቻ ይጠናቀቁ ዘንድ ሁሉም የህብረተሰብ ክፍል ድርሻውን እንዲወጣ ጠይቀዋል። በፕሪቶሪያው ግጭት በዘላቂነት የማቆም የሰላም ስምምነት ላይ ችግሮች በፖለቲካዊ ውይይት ብቻ መፍታት እንደሚገባ ተቀምጧል የሚሉት የህግ ምሁሩ አቶ ሙስጠፋ አብዱ በበኩላቸው ሁሉም ነገር መታየት የሚገባው በዚሁ ስምምነት አይን ነው ይላሉ።
ጉዳይ ውስጥ ፓርቲ ነው፣ ጉባኤ ካላካሄደ በህግ ድንጋጌ ነው የሚታየው። ህጉ ምን ይላል? አንድ ፓርቲ ህጉ ጉባኤ ካካሄደ ወይም በምልአተ ጉባኤ ካላካሄደ ህጉ ምን ይላል? ግልጽ ነበር፣ በምርጫ ቦርድ ማቋቋሚያ አዋጅ ማለት ነው። ስለዚህ የህወሓት ግን ይለያል። ህወሓት ፕሪቶሪያ ስምምነት ፈራሚ እስከሆነ ድረስ የሚታየው ጉዳይም በፕሪቶሪያ ስምምነት ነው። ሰው የፕሪቶሪያ ስምምነት ተመልሰው ለህዝብ ሲሉ ለህዝብ ታግለናል፣ ለህዝብ ጥቅም ግድ ይለናል ካሉ ስለ ህዝብ ብሎ አሁንም ያላቸው ቁርሾች ቶ ወደ ፕሪቶሪያ ስምምነት ተመልሰው ፕሪቶሪያ ስምምነት ለማስፈጸም እንዲታገሉ ነው ተገቢ የሚሆነው።
የህወሓት ጠቅላላ ድርጅታዊ ጉባኤ መቼ እንደሚካሄድ በይፋ የተገለጸ ቀን ባይኖርም እስከ መጪው ሐምሌ 23 ቀን ድረስ የጉባኤው ተሳታፊዎች እንደሚመረጡ ግን የወጣው መርሃ ግብር ያሳያል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለ።
እያዳመጣችሁ ያላችሁት በ19 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። ቀደም ሲል የምሽቱ የመጀመሪያን አጋማሽ ነበር ስትከታተሉ የነበሩት። አሁን ቀጥሎ ደግሞ የሁለተኛው አጋማሽ ወይም በዝርዝር የምንመለከታቸው ጉዳዮች ወደ እናንተ የሚደርሱበት ላይ እናልፋለን። ወደዛ መጀመሪያው ቅንብር እናልፋለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን የመቀለ አሜሪካ ኮርነር ወጣቶች በሰላም ግንባታ እንዲሳተፉ እየሰራ መሆኑን መግለጹ ይመለከታል። በመቀለ ከተማ የሚገኘው የአሜሪካን ኮርነር ማዕከል ወጣቶች በሰላም ግንባታ ላይ ድርሻ እንዲኖራቸው ትኩረት አድርጎ እየሰራ መሆኑን አስታውቋል። ይህው የወጣቶች ማዕከል ከሰሜን ኢትዮጵያ ጦርነት ፍጻሜ በኋላ ላለፈው አንድ ዓመት በስልጠና እንዲሁም ነጻ የቤተ መጻሕፍትና የኢንተርኔት አገልግሎትም እየሰጠ ይገኛል። ሙልጌታ ጽባ በዚህ ጉዳይ ተጨማሪ አለው።
በመቀለ ዩኒቨርሲቲ ቅጽር ውስጥ በሚገኝ የአሜሪካ ኮርነር የእንግሊዘኛ ቋንቋ በበጎ ፍቃድ የሚያስተምረው ለዓለም ተጫነም ማዕከሉ ለርሱና ለሌሎች ወጣቶችም ምቹ ሁኔታ እየፈጠረ እንዳለ ይናገራል።
ቮለንቲየርሊ በበጎ ፍቃደኝነት ያገለግልኩ ገኛለሁ። በተጨማሪ ደግሞ አሜሪካን ኮርነር ለኦፕን ፕሮግራም እኔን በማጨት የትምህርት ድል እንደወስድ virtually online ትምህርት እንደወስድ በሰጠኝ እድል ያንን ተጠቅሜ የኦሪንቴሽኑ ፕሮግራም ጨርሼ ዋናውን ኮርስ ጨርሼ ከጆርጅ ሜሰን ዩኒቨርሲቲ የጨረስኩበትን ሰርቲፊኬት ባለፈው ተቀብያለሁ ማለት ነው። ያጠናሁት ደግሞ teaching english to young learners ነው። ለዚህ እኔ የምለው እዚህ በየሙያችን ብንመጣ ይሆን ነገር ስለሚኖር እዚህ አካባቢ ያለን ሰዎች በቀያል ሰንተሩ የሚሰጣውን ትሬኒንግ አንዳንድ ድሎችን ኔትወርኪንግችን ብንጠቀም ብዬ ለማለት ፈልጋለሁ።
በ2012 ዓመተ ምህረት ጥር ወር ላይ ስራ የጀመረው ይህ ማዕከል ከሰሜን ኢትዮጵያው ጦርነት ፍጻሜ በኋላ ወጣቶች በሰላም ግንባታ ላይ ተሳታፊ እንዲሆኑ ትኩረት አድርጎ እየሰራ እንደሚገኝ የማዕከሉ አስተባባሪ ሽሻ ዕቋር ገልጿል።
የተሳሳተ ኢንፎርሜሽን እንዴት መታገል እንችላለን? ቴክኒካሊ በእውቀት ደረጃ እንዴት መታገል እንችላለን? ምክንያቱም ያው ሰላሙም ያደፈርሰው ጦርነቱም አጋዥ ሚና ነበረው ይሄ የተሳሳተ መረጃ። ስለዚህ ሰላምን ሰስቴንድ እናረክ ራሳችንም ባልተገባ ቦታ ወይም ውሳኔ ውስጥ እንዳንገባ የተጣራ እና ትክክለኛ ኢንፎርሜሽን መውሰድ እንዳለብን ሁሉንም ያምናል። ሁሉም ሰው መተግበሩ ላይ ነው። ይሄንን ለተገብሩ በሚችልበት መልኩ ስልጣናዎችን ወስዷል። ይሄንን ስልጣና ከወሰዱ በኋላ ወደ ውጭ ወጥቶ ማህበረሰቡን ሲያነቁ የማንቃት ስራ ሲሰሩ አይተናል።
ሌላው የማዕከሉ ተጠቃሚ ምህረት አበርህ የተባለ የመቀለ ዩኒቨርሲቲ ተማሪ በበኩሉም
ከጦርነቱ በኋላ በትግራይ እንደዚህ አይነት ማዕከሎች እንደዚህ አይነት የሳይንስ የትምህርት የትሬኒንግ ሴንተሮች መኖራቸው በጣም ጠቃሚ ነው። ሰላሙን ለመስጠበቅ ያለውን ችግሮች ለመፍታት በቀላሉ ወጣቱ እዚህ ማዕከል ተገኝቶ እንዲያነብና ከዓለም ላይ ያለው ላይፍ ማይንድድ የሆኑ ሰዎች እንዲገናኝ በጣም አጋዥ ነው በያስባሉ።
በመቀለ ዩኒቨርሲቲ የሶስተኛ ዲግሪ ተማሪዎች በአሜሪካን ኮርነር በሚገኘው አነስተኛ አዳራሽ በየሳምንቱ ሴሚናር ያዘጋጃሉ። አረጋዊ ገብረ ሚካኤል ከሴሚናሩ ተሳታፊዎች አንዱ ነው።
አሜሪካን ኮርነር ለኛ አንድ ከሚሰጠው ጥቅም አንጻር አንድ የማቴሪያል ነው። መጽሐፍቶችን እናነባለን። ኢንተርኔት አክሰስ አለ። ኮምፒውተርም መጠቀም ይችላል። ሌላ ይሄን አዳራሽ በየሳምንቱ ሴሚናር እናዘጋጅበት አመቻችቶልናል። ስላይድም ሳንቸገር አዳራሹ አሪፍ ነው ለስሞል ሳይዝ። ስለዚህ ያዳራሽና የሪሶርስ አገልግሎት ያገኛሉ።
ማከሉ ተተኪ ትውልድ የሆኑ ወጣቶች ከሎታቸውን በማሳደግ ቀና ህይወትና ብሩህ ተስፋ እንዲኖራቸው ለማድረግ እየሰራ እንዳለም የመቀለ አሜሪካን ኮርነር አስተባባሪ ሽሻ ዕቋር አመልክቷል።
ፖስት ኮንፍሊክት ላይ ድህረ ጦርነት ላይ በጣም ብዙ እንትኖች አሉ፣ ክራይሲሶች አሉ። እንደሚታወቀው ወጣቶች ብጅታ ውስጥ ናቸው። ወጣቶች ፊቸራቸውን ዲዛይን የሚያደርጉበት ቬኑ ይፈልጋሉ። ወጣቶች መደናበሮች ይታያሉ። መወሰን ላይ ምንድነው ማድረግ የምፈልገው ምንድነው መሆን የምፈልገው የሚሉ ነገሮች ላይ ድንብርብር የሚልበት ኮንዲሽኖች አሉ። በፖስት ኮንፍሊክት ላይ እንደ ማህበረሰብ እንደዛ አይነት ስቴት ኦፍ ቢንግ ይታያል ከሁላችንም አንጻር ስናይ ማለት ነው። ስለዚህ ይሄን ኮርነር ያኛውን መደናገሮች ወይ ደግሞ ይሄ የጥማት ናውሌጅ ኤንድ ስኪል ወይ ደግሞ እውቀትና ክህሎት መሰረት ያደረገ ስልጠና የሚፈልጉ ግን እሱን በማጣታቸው የሚፈጠርባቸው ድብርት የሚፈጠርባቸው መደናገር የሚፈጠርባቸው አሉባልታ ቦታ ላይ መዋል የሚለውን ነገር ላይ ይሄንን ኮርነር አጋጅ ነው። ይሄን ፊል ያደርጋል።
በኢትዮጵያ አሜሪካን ኮርነር በመባል የሚታወቁ የወጣቶች ማዕከላት በዋና ከተማዋ አዲስ አበባ 2 በጅማ በባህር ዳር በድሬዳዋና በመቀለ ከተሞች አንዳንድ ይገኛሉ። ለአሜሪካ ድምጽ ሙልጌታ ጽባህም መቀለ።
ቀደም ሲል ሙልጌታ ጽባህ ያዘጋጀውን በመቀሌ አሜሪካ ኮርነር እየሰጠ ያለው ግልጋሎት የተመለከተው ዘገባ ነው ወደ እናንተ የደረሰው። ቀጥለን ደግሞ በኢትዮጵያ የተሻሻለው ያሉ ነባር ህጎችን በተመለከተ የሚሰጡ አስተያየቶችን የተመለከተ ዘገባ ወደ እናንተ እናደርሳለን። በቅርብ ሳምንታት ውስጥ የነባር ህጎች ማሻሻያዎችና አዳዲስ ህግጋቶች በተካተሉባት ኢትዮጵያ በተለይ ሁለቱ የክርክር መነሻ ሆነዋል። የመጀመሪያው የኢሚግሬሽንና ዜግነት አገልግሎት አዋጅ ቁጥር 354/95 ለማሻሻል የቀረበው ረቂቅ አዋጅ ሲሆን ሁለተኛው ደግሞ ንብረት ማስመለስ አዋጅ ይባላል። ህግ አርቃቂዎች ህጎች የተስፋፉ ያሉ ወንጀሎችን ለመከላከል እንዲሁም ኢትዮጵያን ካለም አቀፍ አሰራር ጋር ለማቀራረብ የወጣውን መሆናቸው ቢናገሩም የሰብአዊ መብት ተሟጋቾችና የህግ ባለሙያዎች ግን ህጎቹ በቂ ውይይት ያልተደረገባቸውና መሰረታዊ ሰብአዊ መብቶች ላይ ጫና የሚያሳድሩ መሆናቸው በማንሳት ይከራከራሉ። ሀብታሙ ስዩም በዚህ ጉዳይ ላይ ተከታዩን አዘጋጅቷል።
በቅርብ ሳምንታት ውስጥ የነባር ህግ ማሻሻያዎችና አዳዲስ ህግ ረቂቆች በተከታተሉባት ኢትዮጵያ በተለይ ሁለቱ የክርክር መነሾ ሆነዋል። የመጀመሪያው የኢሚግሬሽንና ዜግነት አገልግሎት አዋጅ ቁጥር 354/95 ለማሻሻል የቀረበው ረቂቅ አዋጅ ነው። በዚህ ማሻሻያ አዋጅ ላይ አንድ ሰው ከሀገር እንዳይወጣ ሊታገድ በሚችልበት አግባብ ዙሪያ ቀጣዩ አንቀጽ ተካቷል።
ህግ የሚተላለፈው በፍርድ ቤት ብቻ ነበረ። ነገር ግን አሁንም በተግባር ከገጠሙ ችግሮች በመነሳት በብሔራዊ ጥቅም ላይ ወይም ደህንነት ላይ ሊቀለበስ የማይችል ግልጽና ድርስ የሆነ ከፍተኛ ጉዳት የሚያደርስ ሁኔታ በሚኖርበት ወቅት ይሄው መረጃ ከብሔራዊ መረጃ ደህንነት ሊሆን ይችላል፣ ከኢንሳ ሊሆን ይችላል፣ ከፖሊስ ሊሆን ይችላል፣ ከፋይናንስ ደህንነት ሊሆን ይችላል፣ ለተቋሙ ሲደርሰው የተቋሙ ዋና ዳይሬክተር ማንኛውም ሰው ከሀገር እንዳይወጣ ማገድ የሚችልበትን ቅጽ የተካተተበት ነው።
አቶ አማሃ መኮንን ረቂቁ አዋጅ ያስፈጻሚውን አካል ስልጣን ከተገቢው በላይ የሚያጠናክር፣ በአንጻሩ የዳኝነት አካሉን ሚና ዝቅ የሚያደርግ መሆኑን ጠቅሶ ስጋቱን በይፋ ያጋራው የህግ ባለሙያዎች ለሰብአዊ መብቶች ተቋም ኃላፊ ናቸው። መከራከሪያቸውን እንስማ።
እስከዛሬ ድረስ ብሔራዊ ጥቅምና ደህንነት ላይ አደጋ ሊፈጥሩ ይችላሉ ተብለው የሚታሰቡ ግለሰቦች ከሀገር እንዳይወጡ እግድ ትዕዛዝ ሲሰጥ የነበረው ፍርድ ቤት እና ፍርድ ቤት ብቻ ነው። የኢሚግሬሽንና ዜግነት አገልግሎት ዋና ኃላፊ የመንቀሳቀስ መብትን እንዲገድብ ስልጣን ሲሰጠው መልሶ ያው አካል ነው እንደገና እንዲያግድ እየተሰጠ ያለው ስልጣን ከሀገር እንዳይወጣ። ይሄ ግን መታየት በገለልተኛ ጋር መታየት ነበረበት። ለምሳሌ መንቀሳቀስ መብቱ ማገድ ምክንያት የሆነው ነገር እውነት ተፈጥሯል ወይ? አስፈላጊ ነው ወይ? አሳማኝ ምክንያት ነው ወይ? እውነትም አገርን ጥቅም የሚጎዳ ሁኔታ ነው ወይ የተፈጠረው? ታገድ ለምን ያህል ጊዜ ነው የታገደው? በእግዱ ምክንያት እግድ የደረሰበት ሰው በኋላ ላይ ንጹሕ ሆኖ ቢገኝ የደረሰበት ጉዳት ምን አይነት መፍትሄዎች አሉት? የመሳሰሉትን ሁሉ አይቶ ሊወስን የሚገባው የዳኝነት ገለልተኛ የሆነው የፍርድ ቤት ተቋም ሆኖ ሳለ አስፈጻሚው አካል እንዲህ አይነት ስልጣን መስጠት እንደተባለው በመግለጫችን ላይ የአስፈጻሚውን አካል አቅም ጉልበት የሚያጠናክር ነው። በሌላ ሁኔታ ደግሞ ለፍርድ ቤት የተሰጠውን ስልጣን በተወሰነ ደረጃ የመቀነስ ውጤት አለው የሚል ነው።
ለህገ መንግስታዊ ህግና መንግስታዊ አስተዳደር ጉዳዮች ተንታኙና የህግ ባለሙያው አቶ እንዳልካቸው ገረመው የዜጎች የመንቀሳቀስ መብት ቁልፍ ከሚባሉ ህገ መንግስታዊ መብቶች መካከል አንዱ ነው።
የዜጎች መሰረታዊ መብትና ነጻነት ህገ መንግስት ውስጥ ልዩ ስፍራ አለው። ከነዚህ መካከል እንግዲህ አንዱ የመዘዋወር ነጻነት ወይንም የመንቀሳቀስ መብት የምንለው ነው። መሰረታዊ መብት ነው። ለሌሎች መብቶች ማፈጻጸም ትልቅ ኢምፓክት ስላለው ዜጎች በመረጡት ቦታ በመረጡት ሰዓት እንደ ፈቃዳቸው የመዘዋወር መብታቸው ህገ መንግስታዊ ጥበቃ አለው።
በቀደሙት ዓመታት ይህ መብት በአስፈጻሚው አካል ሲጣስ መቆየቱን ለማሳየት የፖለቲካ ተቀናቃኞችና የሰብአዊ መብት ተሟጋቾች በአስፈጻሚው አካል ከአገር እንዳይወጡ መታገዳቸውን በማንሳት ተደጋጋሚ አቤቱታ ሲያሰሙ እንደነበረ የሚያስታውሱት አቶ እንዳልካቸው አዲሱ ረቂቅ ተጨማሪ የህገ መንግስታዊ መብቶች ጥሰትን እንዳያባብስ ስጋት አላቸው።
አርቢትራሪ በሆነ መንገድ ወይንም በዘፈቀደ ሁኔታ አስፈጻሚው መስሪያ ቤት የተለያዩ የፖለቲካ ማጥቂያም መሳሪያ ስለሆነ ይሄ ነገር የፖለቲካ ተቃዋሚዎችን ወይንም ሌሎች ታዋቂ ግለሰቦችን የመንቀሳቀስ መብታቸው ላይ የሚደረግ አላግባብ የሚደረግ ገደብ በተለያዩ ግዲዎች ስንሰማቸው ከርመናል። ይህ ግን ህገወጡን ተግባር አሁን ህጋዊ የማድረግ አዝማሚያ በጣም አደገኛ ነው። አደገኛነቱ ከምንድን ነው? ቢያንስ ቢያንስ በፊት እንደዚህ ህገወጥ በሆነ መንገድ ሲደረግ አርቢትራሪ የሆነ ዜጎች ከሀገር እንዳይወጡ የመንቀሳቀስ መብታቸው ላይ ገደብ ሲጣልባቸው ቢያንስ ፍርድ ቤት ሄደው አቤት ይላሉ። ፍርድ ቤትም ቀደም ያነሷቸውን መስፈርቶች ከግምት ውስጥ በማስገባት ፈጻሚ መስሪያ ቤት እርምት እንዲወስድም መጥቶ ተጠያቂ እንዲሆንም ትዕዛዝ ሊሰጥ የሚችልበት ህጋዊ አግባብ ነበረው። አሁን ይህንኑ ነው ጠቅላላ የሚያነሳው ማለት ነው። ይሄ ኦስተር ክሎዝ የምንለው ነው። ምንድን ነው? የፍርድ ቤትን የዳኝነትን ስልጣን ነው ሙሉ ለሙሉ አንስቶ ለአስፈጻሚ መስሪያ ቤት የሚችለው።
ረቂቅ አዋጁ በቅርቡ በህዝብ ተወካዮች ምክር ቤት የህግና ፍትህ ቋሚ ኮሚቴ ቀርቦ ውይይት በተደረገበት ወቅት የአንቀጹ ፋይዳና አተገባበርን በተመለከተ አስፈላጊው ጥንቃቄ ስለመደረጉ ለማስረዳት ቀጣዩ ማብራሪያ ተሰጥቷል።
እዚህ ላይ በጣም ሊሰመርበት የሚገባው ይሄ በማንኛውም ሁኔታ ተቋሙ ተነስቶ ማገድ የሚችልበትን እድል የፈጠረ መስሎ እንዳይወሰድ በጣም ለማሳሰብ እንወዳለን። ምክንያቱም እዚህ ላይ አንቀጹ እነዚህን ሪኳየርመንቶች በጋራ ሲያሟላ ብቻ ተግባራዊ ሊሆን እንደሚችል ከግንዛቤ መግባት አለበት። የደህንነት ስጋት መኖር አለበት። የመጣው አደጋ ሊቀለበስ የማይችል መሆኑ በደንብ መረጋገጥ አለበት። ግልጽ የአደጋ መጋረጡ አገር ላይ መታወቅ አለበት። ከዛም በላይ ድርስ የሆነ አደጋ መሆን አለበት። ኢሚነንት የሆነ ዴንጀር መሆን አለበት። ይሄ ሁሉ ኮሙሌቲቭሊ ሲሟላ ብቻ እክድ በዋና ዳይሬክተሩ የሚተላለፍ መሆኑን በግምት እንዲገባ ያስፈልጋል ማለት ነው።
የኢሚግሬሽንና ዜግነት አገልግሎትን አዋጅ ለማሻሻል የቀረበው ረቂቅ በቅርቡ ጸድቆ ኢትዮጵያ ከምትተዳደርባቸው ህጎች መካከል አንዱ ሆኗል። ይጸድቅ ዘንድ ህግ አርቃቂዎች ለውይይት ወደ መሩት ሌላኛው አከራካሪ ህግ እንሻገር። ይህ ደግሞ የንብረት ማስመለስ አዋጅ የሚል መጠሪያ አለው። የህግ ባለሙያዎች ለሰብአዊ መብቶች የተባለው ተቋም ኃላፊ አቶ አማሃ መኮንን ረቂቁ ህግ በዜጎች መሰረታዊ መብቶች አከባበር ላይ የደቀነውን ስጋት አሳሳቢነት ያነሳሉ።
ይሄም አዋጅ እንደዚሁ አንደኛ በጥፋተኝነት ላይ ያልተመሰረተ የንብረት ማውረስ ድንጋጌን ይዞ መጥቷል። እንደዚሁ የአስፈጻሚ አካል በተለይ ሚኒስትሩ ለተወሰነ በተቀመጡ ኮንዲሽኖች ውስጥም ቢሆን ለተወሰኑ ቀናት ንብረት ሊያግድ እንደሚችል ስልጣን ይሰጥበት ሁኔታ አለ። እንደገና የዚሁ አዋጅ የተወሰኑ ድንጋጌዎች ወደ 10 ዓመት ያህል ወደ ኋላ ተመልሶ ሊሰሩ እንደሚችሉ የሚመለከት ድንጋጌ አለ።
ኢትዮጵያ ፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በበኩላቸው ረቂቁ ከኢትዮጵያ ህገ መንግስታዊ ድንጋጌዎች ጋር የማይጣረስ መሆኑን ለማስረዳት በቅርቡ በነበረ ማስገንዘቢያ መድረክ ላይ ቀጣዩን ብለዋል።
አንቀጽ 22 የህገ መንግስቱ ርዕሱ የሚለው የወንጀል ህግ ወደኋላ ተመልሶ የማይሰራ ስለመሆኑ ይላል። ንዑስ አንቀጽ 1 ማንኛውም ሰው የወንጀል ክስ ሲቀርብበት ይላል። አሁን በረቂቁ ክፍል 2 መሰረት ምንጩ ያልታወቀ ንብረት አለው የተባለ ሰው ላይ የሚቀርበው ክስ የወንጀል ክስ አይደለም፣ የፍትሐብሔር ክስ ነው። ስለዚህ ይሄንን የህገ መንግስት ድንጋጌ የሚጥስ አይደለም።
የንብረት ማስመለስ አዋጅ በህግ አውጪ ምክር ቤቱ አባላትም ዘንድ ሳይቀር ዓላማውና ግቡ ጥያቄ ማጫሩን ተከትለው የሀገሪቱ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው ስለ አስፈላጊነቱና ዓላማው ቀጣዩን ማለታቸው ይታወሳል።
ከፍተኛ ሀብት የሚያንቀሳቀስ ሰው ከየት እንዳመጣው ማስረጃ ማቅረብ አለበት ብለን ተወያይተን ህግ ስናወጣ ከውጭ $10 ላሉ ቤታ ሳያበለላኩ ሰዎች እነሱን ለመቅጣት ተብሎ ነው አይደለም። ሌቦች አሉ። እነዛን ሌቦች በህግ ለመጠየቅ ግን ድሮ የነበረው አካውንት ይታይ ነው። ጸረ ሙስና የሚመዘገበው እኮ አካውንት ነው። አሁን ቀረሱ ፋሽን።
በቅርብ ጊዜያት ውስጥ የሚወጡ ህጎች የክርክር መነሻው ሲሆኑ የመጀመሪያው አይደለም። ህጎቹ በጥድፊያና ካለበቂ ውይይት ወደ ፓርላማ እየተመሩና እየጸደቁ ስለመሆናቸው የሚከራከሩ ጥቂት አይደሉም። አቶ ቴዎድሮስ ጌታቸው የአፍሪካ ጠበቆች ማህበራት ህብረት ምክትል ፕሬዚደንትና የኢትዮጵያ ፌዴራል ጠበቆች ማህበር ተቀዳሚ ፕሬዚደንት ናቸው። በኢትዮጵያውያን የቀን ተቀን ህይወት ላይ በቀጥታም ሆነ በተዘዋዋሪ የሚኖራቸውን ውጤት ከግምት አስገብተው ባለድርሻ አካላትን ማወያየትና ማነጋገር የህዝብ ሀሳብና አስተያየት ያለውን ፋይዳ ያነሳሉ።
ጠበቆች ማህበር ካሉት በሀገሪቱ ስላሉ ያላቸው ጠንካራ የሙያ ማህበራት ጋር ምክክር መደረግ ይኖርበታል። እነሱም ሀሳባቸው ሊሰማ ይገባል። የተለያዩ የህብረተሰብ ክፍሎች የትኮድቢ ሲቪል ሶሳይቲስ ሚዲያው በደንብ ለቼክ ይቀርባል። ሁሉም ህግ በዚህ ሂደት እንዲያልፍ ነው የሚፈለዛ ነው። ፐብሊክ ሂሪንጉም አስፈላጊ የሚሆነው ለዛ ነው፣ ጠቃሚ የሚሆነውም ለዛ ነው። ስለዚህ እንደመጣ እንዲያልፍ አይጠበቅም። እኛ ከፍተኛ ሙግት እንዲኖር ጭቅጭቅ እንዲኖርበት እና ጤናማ የሆነ ሙግት መርህን መሰረት ያደረገ ክርክሮች፣ አስተያየቶች እንዲካተቱበት ይጠበቃል። ስለዚህ እንዲሆኑ ቢረቀቅ እንኳን በሂደት ሌሎች አስተያየቶች ተካቶ መታየት ይኖርባቸዋል። ታይቶ ተገቢ ማስተካከያ እንዲደረግባቸው ጫና ማድረግ ተገቢ ነው ማለት ነው።
አቶ ቴዎድሮስ በሰው ልጆች መሰረታዊ መብቶች ላይ ገደብ የሚጥሉ ህጎች በሚወጡበት ጊዜ የአስፈጻሚውን አካል ስልጣን ከማሳደግ ባሻገር የተጠያቂነት አግባብንም ማደርጀት አስፈላጊ መሆኑን ይከራከራሉ።
ቀደም የጠቀስኩት ስልጣን ባደገ ቁጥር ተጠያቂነትም እኩል ጎን ለጎን እንዲያድግ ይጠበቃል። አንድ ሰው ጥሶ ቢገኝ አንድ የፖሊስ ባልደረባ ሊሆን ይችላል፣ ወይ አቃቢ ህግ ተቋም ወይ የፍርድ ቤት ጥሶ ቢገኝ ያንን ጥሶ ጉዳት ደርሶ ቢገኝ ከፍተኛ ተጠያቂነትን እንደሚከተል የሚያረጋግጥ ስርዓት መፍጠር ይኖርብናል። እዛው ህጉ ውስጥ ማለት ነው መካተት ይኖርበታል። በተመሳሳይ ተቋማቱ ይህን ሊጥሱ የማይችሉበት የሙያ ብቃትና የስነ ምግባር ደረጃ ላይ መገኘት ይጠበቅባቸዋል። ተቋሙ አይነት ኔሽናሊዝም በጣም መሰልጠን መስፈን ይኖርበታል። ተቋማቱ ጠንካራና ገለልተኛ የፖሊስ ተቋም፣ ጠንካራና ነጻ ፍርድ ቤት፣ ጠንካራና ነጻ አቃቤ ህግ ተቋም፣ እነዚህን ሁሉ እንደ ቅድመ ሁኔታ ያያል ማለት ነው። እንዲህ ያሉ ህጎች ሲሰጡ ዝም ብሎ ስልጣን አይሰጥም፣ ስልጣን ዝም ብሎ አይጨመርም። እኩል ተጠያቂነት፣ እኩል ተቋማዊ እድገት ጎን ለጎን መታየት ይኖርባቸዋል።
ሀገራት ነባራዊ ሁኔታዎችን እያዩ አዳዲስ ህጎችና ማሻሻያዎችን ማውጣታቸው የተለመደ አሰራር መሆኑን የሚያነሱት ያነጋገርናቸው ባለሙያዎች ህጎቹ ከመውጣታቸው በፊት ግን የሚደረጉ ጥልቅ ውይይቶች ከአዳዲስ ህጎች መውጣት ጋር በተያያዘ የሚነሱ ውዝግቦችና ስጋቶችን ለመቅረፍ ያላቸውን ፋይዳ ደጋግመው ያነሳሉ። በእነዚህ ህጎች ማርቀቅ ሂደት ውስጥ ተሳታፊ የሆኑ ባለሙያዎችን በዚህ ዘገባ ለማካተት ተደጋጋሚ ጥረት አድርገን አልተሳካልንም። ጥረታችን ከሰመረ ሐሳባቸውን በሌሎች ዘገባዎች ለማካተት እንሞክራለን። ሀብታሙ ስዩም ከዋሽንግተን ዲሲ።
ሀብታሙ ስዩምን ለቀደመው ዘገባ አመሰግናለሁ። ቀጣዩ የምሽቱ ዝግጅታችን ደግሞ ሳምንታዊው የሴቶችና ማህበረሰብ ቅንብራችን ነው። በትምህርት ጥራትና በተሻለ የትምህርት አሰጣጥ ላይ የሚሰራው ገባሬ ሰናዩ አይዞን ፋውንዴሽን በኢትዮጵያ ከዩናይትድ ስቴትስ ኤምባሲ ጋር በመሆን ለሶስት ወራት ሲሰጥ የቆየው ሺካን ወይም ትችላለች የተሰኘውን የወጣት ተመራቂ ሴት ተማሪዎች መርሃ ግብሩን ከሰሞኑ አጠናቋል። ኤደን ገረሙ በዚህ ጉዳይ ላይ ተከታዩን ዘገባ አዘጋጅታለች።
አዲስ አበባ በሚገኘው የአሜሪካ ኤምባሲ ትብብር የተዘጋጀው ሺካን እሷ ትችላለች መርሃ ግብር ላይ ተሳታፊ ነበረች። ያለፈውን ለአንድ ዓመት የሚጠጋ ጊዜ ለብቃት ማረጋገጫ ፈተና በመዘጋጀትና በስራ ፍለጋ ያሳለፈችው ዩስራ በአይዞን ፋውንዴሽን በኩል ለሁለት ወራት በወሰደችው የስራ ፈጠራ ስልጠና አማካኝነት ከባለ ሀብቶች ጋር የመገናኘት እድል የገጠማት ሲሆን ከጓደኞቿ ጋር በመሆን ለስራ ማስኬጃ የሚውል የ1.5 ሚሊዮን ብር አልኪዳንና እንዲሁም በንግዱ ዘርፍ የላቀ ልምድ ካለው ባለሀብት ጋር ትስስር የመፍጠር እድል ገጥሟታል።
እኛ በግሩፕ ነበረ ተጠሩ የተባል ነው እና ምንድነው እኛ ሴቶች ላይ እና ፔሪድ ፖቨርቲ ወይም ደግሞ የወር አበባ ላይ ነበር የሰራ ነው፣ ሴቶች ላይ ማለት ነው። እና ምን ላይ ነው ፎከስ ያደረግነው? ገጠር አካባቢ ያሉ ሴቶች ወር አበባ መጸዳጃ ፕሮዳክት በብዛት አያገኙም እና እዛ ላይ የሚታጠብ የወር አበባ ፓድ ላይ ነው የሰራ ነው እኛ እና ፌም ኬር ኢቲ እንባላለን። እና ይሄ ፓድ ዝም ብሎ የሚታጠብ ብቻ ሳይሆን ለምሳሌ የመጸዳጃ ሽታ የሌለው የመጸዳጃ ሳሙና ይኖረዋል አንድ ላይ ፓዱን ሲገልጹ ማለት ነው። እና ምንድነው ሳይዞቻችን ከሌሎቹ በጣም ለየት ይላል። ምንድነው ይሄ ማለት የወለዱ ሴቶችን ፎከስ አድርገናል። ሜዲካል ኮንሰልቴሽን አለው ብዙ ነገር ነው ያለው ውስጡ። እና እንዴት ነው ያገኘነው ኢንቨስተር ታዋቂ ነው፣ ቢጃይ ናይከር ይባላል። እና እዛ ላይ 7 የቢዝነስ አይዲያን የቀረበው ከ7 ውስጥ የኛ ላይ ነበረ ኢንቨስት ማድረግ የፈለገው ማለት ነው። በሂደት የሚወሰን ነው፣ ግን አሁን እኛ ኤግዛክትሊ ያልነው ቁጥር 1.5 ሚሊየን ነበረ። ግን እሱ እንደማይበቃ ነው እንደሚጨምር የተነገረንና የተወሰነ ቁጥር የለም።
በአዲስ አበባ የአሜሪካ ኤምባሲና ባይዞን ፋውንዴሽን በጋራ በተዘጋጀው የስራ ፍለጋ የትስስርና የስራ ፈጠራ መርሃ ግብር ላይ ወደ 45 የሚደርሱ በአዲስ አበባ ዙሪያ የሚገኙ ያለፈው ዓመት ምሩቃን ሴቶች ተሳትፈዋል። ከቅድስተ ማርያም ዩኒቨርሲቲ በኪነ ህንጻ ምሩቅ የሆነችውና በዚሁ ስልጠና ላይ የተሳተፈችው ረዴት ዳንኤልም ይህን የስልጠና እድል ባገኘችበት ወቅት ከጓደኞቿ ጋር የግል ተቋም በመክፈት እየሰራች የነበረ ቢሆንም ከልምድ እጥረት የሚያጋጥማቸውን የስራ ዓለም ተግዳሮቶች እንዴት እንደሚወጡ ይሄ ስልጠና እንዳገዛት ትገልጻለች።
ግራጁዌት አድርገን ከጨረስን በኋላ የራሳችንን ስራዎች እየሰራን ስለነበር ይሄንን ኦፖርቹኒቲ ባይዞን ፋውንዴሽን ምክንያት አገኛል ማለት ነው። እኛ እየሰራን ነበር ነግሬሻለሁ። ከዛም በፊት ግን በስራው ዓለም ላይ ስትቆይና ኤክስፒሪየንስድ የሆነ ሰው ጋር ወይንም ደግሞ ወርክ ኢንቫይሮንመንቱን የሚያውቀው ሰው ጋር ስትሆኚ በጣም የተለያየ ነው። በቃ ከባድ ነው ውጪ ካለው ኢንቫይሮንመንት ጋር መገናኘት፣ እንዴት ስራ ማግኘት እንዳለብሽ፣ እኔቱ ጋር ሜቻት ነው ምንድን ነበር ማድረግ የነበረብን ምናምን የሚሉትን ቶሎ ለማስተካከል ጠቅመዋል። ለምሳሌ ኔትወርክ እንዴት ማድረግ እንዳለብን ከሰው ጋር እንዴት ነው ያንን ኔትወርክ መቀጠል ያለብን፣ አንድ ቦታም ሄደን የሆነ ነገር ለመጨረስ መንግስት ኦፊሶች ላይ ኮኔክሽኖችን እንዴት መፍጠር እንዳለብን እንደምንችል፣ በቃ ይሄ ልክ ከተመረቅሽ በኋላ ግራ የሚገባው ነገር ትክክለኛ ከስራ አለሙ ጋር ለመገናኘት በጣም ይቸግረዋል ብዙ ሰው። እንድናውቅ አድርጎናል አሁን ይሄ ኮርስ ማለት ነው።
የአይዞን ፋውንዴሽን መስራችና ዋና ስራ አስፈጻሚ አቶ ሻሎም አርአያ መርሃ ግብሩ የስራ አጥነት ችግርን ለመቅረፍና ሴቶችን ለማብቃት ያለመን ይላሉ።
በሀገራችን ኢትዮጵያ ውስጥ ወይም ደግሞ በሰፊው አፍሪካ ላይ ከባድ ከሚባሉ ችግሮች አንዱ ስራ አጥነት ነው። ይህን ደግሞ አጥብበን ስናየው ሴቶች ጋር በጣም ይከፋል። ይህን ችግር ስላስተዋልን ለዚህ መፍትሄ ነው ብለን ያሰብነው በጣም የተጠናከረ የስርዓተ ትምህርት ወይም ካሪኩለም የተዘጋጀለት አንድ ፕሮግራም ለነሱ ለማዘጋጀት አሰብን። ከትንሽ ተነስተን ነው እና አሜሪካን ኤምባሲ ሳችሞ ሴንተር የሚባለው በፐብሊክ አፌር ጉዳይ ላይ የሚሰራው ሴንተር ጋር አብረን ነበር ስንሰራ የነበረው። በጣም ረድተውናል፣ አግዘውናል። ሰኞና ሮብ ከሰዓቶች ለአዲስ አበባ ውስጥ ላሉ ማንኛውም ሴቶች ማስታወቂያ ለሚደርሳቸው ማንኛውም አይነት ሴቶች ነበር እድሉን ክፍት ያደረግነው። 45 ሴቶችን ነበር ታርጌት ያደረግነው።
ሺካን ወይም እሷ ትችላለች የተሰኘው ይኸው መርሃ ግብር ከእውቀት ክህሎት በተጨማሪ ስራ ፍለጋ ላይ የነበሩ ወጣት ሴቶችን ብቁ ተወዳዳሪ እንዲሆኑ ያስቻለና በስራ ፈጠራ ላይ የሚገኙ ወጣቶችንም ከባለ ሀብቶች ጋር ያገናኘ ነበር።
ስልጠናው ሁለት አይነት ክፍሎች ያሉት ነበር። የስራ ፈጠራና ውጤታማ ተቀጣሪነት የሚል ይዘት ያለው ስልጠና ነበር የተዘጋጀው ለሶስት ወር አካባቢ። አሁን በተሳካ ሁኔታ ጨርሰው 15ቱ ጥሩ የሚባል ስራ አግኝተው በተጨማሪ ደግሞ ምንድን ያደረግነው ሲድ ፈንዲንግ የሚባል ወይም ደግሞ ማይክሮ ሲድ ፈንዲንግ ብለን ነበረ። ምንድነው በጣም ጥቂት የሆነ ብር 500 ብር በየግሩፑ አደረግን እና ገበያ ውስጥ እንዲገቡ መርካቶ ፒያሳ ሊሆን ይችላል እና በአንድ ሳምንት ውስጥ ያን 500 ብር 2000 እና ከዛ በላይ አድርገው እንዲያመጡ ነበረ። ቢዝነሱን ተለማመዱ ማለት ነው። ከምናስተምራቸው ትምህርት ባለፈ ተግባራዊ ሆነ እንዳገኙ ማለት ነው። ያን ከያዙ በኋላ በየሴክተራቸው በየዘርፉ ያሉትን ችግሮች እንዲለዩና መፍትሄ እንዲያመጡ አደረግን። በዛ መልኩ ያመጡትን መፍትሄ በጣም ታዋቂ ለሆኑ ዳኞች ከእንደገና ኢንቨስተሮች እንዲያቀርቡ አደረግን። ፒች ካረጉት ውስጥ አንደኛው ግሩፕ ተመርጦ መነሻ ሲድ ፈንዲንግ ከአብሮ ከባለ ሀብት ጋር የመስራት እድል ወዲያውኑ ነበር ያገኘው።
የአይዞን ፋውንዴሽን ተቋም ሺካን ወይም እሷ ትችላለች የተሰኘውን መርሃ ግብሩን በአመት 3 ጊዜ የማድረግና ከአዲስ አበባ ውጪ ባሉ የአሜሪካ ማዕከላት ለማስኬድ እቅዱ እንዳለው አቶ ሻሎም አርአያ ገልጸዋል። አይዞን ፋውንዴሽን በተለይም ባለፉት 2 አመታት በአፋርና በትግራይ ክልሎች ከጦርነት መልስ ወደ ትምህርት በሚል መርሃ ግብር አማካኝነት በአፋር ትምህርት ቤት ሲያቋቁም በትግራይ ክልል ደግሞ የመማሪያ ቁሳቁስ ድጋፎች ማድረጉንም ለአሜሪካ ድምጽ ገልጸዋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ ኤደን ገረመው።
የአሜሪካ ድምጽ የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ይደመጣል። ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voanews ላይ በትዊተር #voanews ላይ እንገኛለን። ኢንስታግራም እና ዩቲዩብም ላይ ማለን እንዲሁም ዋትስአፕ ላይም ታገኙናላችሁ። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪ ስልክ መስመራችን 202 205 9942 እንዲሁም የውስጥ መስመር 14 አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን ይደርሰናል። አድማጮቻችንና ተመልካቾቻችን የዛሬው የምሽቱ ዝግጅታችን በዚሁ አበቃ። ያስተናገድኳችሁ አብራችሁ አመሸሁት አስማማየነው ነበርኩኝ። የሰርጅቱን ከስቱዲዮ ያቀናበረችልን ብራናል ነበረች። ዋና አዘጋጇ ደግሞ ጽዮን ግርማ ነበረች። ከመላ አሜሪካ ድምጽ ባልደረቦቻችን ጋር በመሆን ያቀረበው ዝግጅታችን በዚሁ አበቃ። መልካም ምሽት ይሁንላችሁ። Thank you.